የቱ ጋር እንደተበላሸ የቱ ጋር እንደተሳሳትን እንዴትስ አድርገን ከጌታ ፈቃድ እንደወጣን እንደምንስ አድርገን ማረም እንደምንችል ይህን ሁሉ እግዚአብሔር በቃሉ ሰጥቶናል። ስለዚህ ጋብቻም ኮምፔር የሚደረገው እግዚአብሔር በአዳምና በሔዋን ሕይወት በቃሉም ጭምር ከሰጠን ሞዴል ጋር በማነጻጸር ነው። እኛ ደግሞ የእግዚአብሔር ልጆች ሕያው ቃሉ ስለተሰጠን ለሕይወትና ለቅድስና ለበረከታችን ለደስታችን ሁሉ የሚሆን መለኮታዊ መመሪያ ስላለን እግዚአብሔር ስሙ የተባረከ ይሁን። እንዲሁ ፈጥሮ በጨለማ ትቶን አልሄደም። ከዚህ ቀጥዬ ይሄ የመግቢያ ትምህርት ስለሆነ አንዳንድ ነገር ማተቴ አይቀርም። ከዚህ ቀጥሎ መናገር የምፈልገው አንድ ዕቃ ወይም አንድ መሳሪያ ለምን እንደተሰራ ካላወቃችሁ አጠቃቀሙ ላይ ታበላሹታላችሁ። አሁን ግብረ ሰዶም የሚፈጽሙ ሰዎች ይህን ሀቅ ለመረዳት የተሳናቸው ይመስለኛል። እግዚአብሔር የሰውነታችን እያንዳንዱን አካል ሲፈጥረው ለእያንዳንዱ አካል የተለየ ስራ ሰጥቶታል። ጆብ ዲስክሪፕሽን አለው። እያንዳንዱ አካላችን አይን ለማየት ነው የተሰራው፣ ጆሮ ለመስማት፣ እጅ እግር ለተለያዩ ድርጊቶች መፈጠራቸውን ልንስት አይገባም። አፍንጫችን ለአየር እንጂ ለውሃ አልተሰራም። ቢላዋ የተሰራው ለመቁረጫ ነው እንጂ ለመብያ አይደለም። አንዳንድ ሰዎች በቢላዋ ሲበሉ አያለሁ። እንግዲህ እነዚህን አገልግሎቶች ማዘዋወር ጠቃሚ አይሆንም፣ አደጋም ሊፈጥር ይችላል። ባል ለምን ተፈጠረ? ሚስትስ ለምን ተፈጠረች? የልጆችስ መሰጠት ለምንድን ነው? እነዚህ ነገሮች እንግዲህ ከእግዚአብሔር ቃል ልንመረምር ልብ ልንል ያስፈልገናል። በሚቀጥሉት ጋብቻ ትምህርቶች ውስጥ ነካ ነካ የምናደርጋቸው ነገሮች በቅድሚያ የእግዚአብሔርን ዓላማና አሰራር እንመለከታለን። ቀጥሎ ሰው በኃጢአት ከወደቀ በኋላ ምን ምን እንደተበላሸ ያንን እንመለከታለን። መጨረሻ ደግሞ እንደዚሁ ወደ መጨረሻ የህይወት ጓደኛ ማጨት እንዴት እንደምንችል መምረጥ እንዴት እንደምንችል እንደ እግዚአብሔር ቃል ያን ሁሉ እንመለከታለን። እንግዲህ እግዚአብሔር ይርዳን እላለሁ። ለዚህ ሁሉ ጋብቻ ለምን ተፈጠረ? ለምን ተሰጠ? ለሰዎች አላማው ምንድን ነው? እግዚአብሔር ምን አስቦ ነው? የጀርመኑ ቴዎሎጂያን ማርቲን ሉተር ሲናገር እንደዚህ ይላል፣ እግዚአብሔር ማንነቱን፣ ፍቅሩን፣ በረከቱን ለማሳየት ሲጀምር ራሱን የገለጸልን በጋብቻ ነው ይላል። ጋብቻ የእግዚአብሔርን ማንነት፣ ፍቅር ምን እንደሆነ፣ በረከት ምን እንደሆነ ይሄን ለማሳየት ራሱን ለመግለጽ ነው ጋብቻ ለሰዎች ልጆች የሰጠው ይላል። አስደናቂ አባባል ነው። እግዚአብሔርን ያየው ማንም የለም። በእጅ የዳሰሰው በስጋ ጆሮ የሰማው ሰው የለም። ጋብቻ ግን እግዚአብሔርን የምናይበት፣ በፍቅሩ የምንረካበት፣ የምንደሰትበት አንዱ መንገድ ነው። ባለቤቴ በእኔ እግዚአብሔርን እንጂ ሰይጣንን ማየት የለባትም። ጋብቻ እግዚአብሔርን እንድናይበት እንድናሳይበት የተሰጠን ስጦታ ነው። እኔም እግዚአብሔርን በባለቤቴ ሕይወትና ጓደኝነት ማየት ይኖርብኛል፣ ማየትም እችላለሁ። አብሯችሁ የሚኖር ሰው ሰይጣናዊ ከሆነ ሕይወት ቃጠሎ ይሆናል። ይህ አይካድም። ሌላው ቀርቶ የተጋባችሁት እግዚአብሔርን ከሚቃወም ሰው ጋር ከሆነ አማቻችሁ ሰይጣን ነው ማለት ነው። ባለቤትህ የእግዚአብሔርን ቃል የምትቃወም ከሆነ አማችህ ሰይጣን ነው። ወይም አንተ ባለቤት እግዚአብሔርን ቃል፣ የእግዚአብሔርን አሰራር፣ ቅድስናን የምትቃወም ከሆንክ የባለቤትህ አማቿ ሰይጣን ነው። እግዚአብሔርን የማያውቁ ሁሉ የሰይጣን ልጆች መሆናቸውን ቃሉ ይናገራል። ቀጥሎ እግዚአብሔር የእርሱን እቅድ የሚከተሉትን በልጁ ደም የተዋጁትን ይባርካል። አዳምና ሔዋንን ሲባርካቸው እናያለን። ባረካቸው ይላል፣ ብዙ ተባዙ። የሚባርክ አምላክ ነው ያለን አምላክ። ይህን በየግል ሕይወታችን እንመሰክራለን። እግዚአብሔርን በቃሉ አረጋግጦልናል። አንድ አስደናቂ ነገር ልነግራችሁ እፈልጋለሁ። ከታሪክ አምድ የተወሰደ የእግዚአብሔር በረከት በክርስቲያን ቤተሰብና በከሃዲዎች ቤተሰብ ላይ እውነተኛው በረከት እንዴት እንደተፈጸመ ምሳሌ ልስጣችሁ። ሁለት ሰዎች ጠቅሳለሁ። በ1740 ዓመተ ምህረት አካባቢ የኖሩ ሰዎች ናቸው። አንደኛው ጆናታን ኤድዋርድስ ይባላል። በጣም የታወቀ የወንጌል አገልጋይ በአውሮፓም በአሜሪካም ብዙ ያገለገለ የታወቀ ሰው ነው። ጆናታን ኤድዋርድስ። ሁለተኛው ማክስ ጁክስ የሚባል ከሃዲ ነው፣ ኤቲስት ነው፣ የወንጌል ተቃዋሚ። ሰዎች ጥናት ሲያደርጉ የጆናታን ኤድዋርድስ ዝርያዎች የልጅ ልጆች 1340 ተገኙ። የማክስ ጁክስ ደግሞ ዝርያዎች የልጅ ልጆቹ 1900 የሚሆኑ ተገኙ። በእነዚህ ሰዎች ሕይወት በልጅ ልጆቻቸው ጥናት ሲደረግ የሆነውን ልንገራችሁ። የጆናታን ኤድዋርድስ የእግዚአብሔር አገልጋይ የነበረው ሰው ከልጅ ልጆች ውስጥ 100 የኮሌጅ ፕሬዚደንቶች ተገኙ። 186 ፓስተሮችና የወንጌል አገልጋዮች ተገኙ። 86 ሴኔተሮች፣ ዩናይትድ ስቴትስ ሴኔተሮች፣ 3 ኮንግረስሜን፣ ከመቶ በላይ የሚሆኑ ዳኛዎች እና ጠበቃዎች፣ ከዛም ቀጥሎ አንድ የዩናይትድ ስቴትስ ቫይስ ፕሬዚደንት። እነዚህን ሁሉ ያፈራው የእግዚአብሔር ሰው እግዚአብሔር በረከት የተቀበለው ጆናታን ኤድዋርድስ ነው። ማክስ ጁክስ ደግሞ የእሱ ደግሞ የልጅ ልጆች ላይ ጥናት ሲደረግ 771 ወንጀለኞች 250 ከነሱ መሃል በከባድ ወንጀል የታሰሩ የተከሰሱ 60 ሌቦች በሌብነት ተይዘው የተወነጀሉ 60 39 ነፍሰ ገዳዮች 200 ፕሮስቲቲዩትስ ሴተኛ ዳሪዎች 200 ከነዚህ ሁሉ ደግሞ መሃል 1300 በወህኒ ቤት ተዘግቶባቸው ሲማቅቁ የነበሩ የማክስ ጁክስ ኪሳራ በአሜሪካን መንግስት ላይ የደረሰው በዛን በዘመኑ $3 million ነው። በዛን ጊዜ $3 million በጣም ብዙ ነው። ኦኬ ደግሞ አለው ሶለን ደግሞ አለው ጆናታን ኤድዋርድስ የእግዚአብሔር ሰው ያፈራቸው 100 ኮሌጅ ፕሬዚደንት 186 ፓስተሮች እና አገልጋዮች 86 ሴኔተርስ 3 ኮንግረስሜን 100 ሎየርስ ኤንድ ጃጅስ እና አንድ የዩናይትድ ስቴትስ ቫይስ ፕሬዚደንት። የእግዚአብሔርን በረከት ነው የምነግራችሁ። እግዚአብሔር ለሚወዱት ሁሉ እስከ ሺህ ትውልድ ድረስ በረከቱን ተስፋ የሰጠው አምላክ እናንተም ደግሞ እግዚአብሔርን ብትፈሩ ለልጆቻችሁ የእግዚአብሔርን መንገድ ብታስተምሩ የእናንተን በረከት ልጆች ልጆች ይባረካሉ። ይሄ ነው ትልቁ ትምህርት። የማክስ ጁክስ የልጅ ልጆች 771 ወንጀለኞች 250 በከባድ ወንጀል የታሰሩ 60 ሌቦች 39 ነፍሰ ገዳዮች 200 በላይ ፕሮስቲቲዩትስ ከነዚህ ውስጥ በጠቅላላ 1300 በእስር ቤት ታስረው ለመንግስትም ደግሞ ከባድ ኪሳራ የሆኑ። ስለዚህ ነው ኤርሚያስ በ22:29 ላይ ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ የሚለው። ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። እግዚአብሔር ሙሴን ያንን የማደሪያ ድንኳን ስራልኝ ሲለው በዘጸአት 25:40 ላይ በተራራው ላይ እንዳሳየሁህ ምሳሌ እንድትሰራ ይሁን እንድትሰራ ተጠንቀቅ ይላል። ጋብቻም ሆነ ቤተ ክርስቲያን ማገልገልም ሆነ ልጅ አስተዳደግም ሆነ የምናደርገው ነገር ሁሉ ወገኖቼ እግዚአብሔር በቃሉ እንዳሳየን ወደ ግራ ወይም ወደ ቀኝ ዝንፍ ሳንል እንደዚያ እንደ እግዚአብሔር ቃል መሰረት ልንሰራው ልናከናውነው ይገባል። ብዙ ጊዜ ከእግዚአብሔር ፈቃድ ውጪ እኛ የወጠወጥ ነው ወጥ እራት አይሆንም። እድሜ ልካችንን ስናለቅስ እንኖራለን። ወንድሞች ወይም እህቶች ከእግዚአብሔር ፈቃድ ውጭ ይሄዱና ያገባሉ። ከዛ በኋላ ከጥቂት ጊዜ በኋላ ችግር ሲመጣ አማካሪ ጋር ሄደው ፍቱልን ይላሉ። አዎ፣ ጸሎት የማይለውጠው የለም። ምክር ለሚሰማ ሰውም ለውጥ ይኖራል። ነገር ግን አንዴ ከስረ መሰረቱ የተበላሸ ነገር ለማስተካከል በጣም በጣም አስቸጋሪ ነው። ስለዚህ በተለይ ትዳር ውስጥ ያልገባችሁ ወገኖች፣ ወንድሞች፣ እህቶች በሉና አዳምጡ። የቤተ ሰይጣን ተከታዮች በዚህ አገር ከጥቂት ዓመታት በፊት ጋብቻ እንዲጠፋ፣ ትዳር እንዲፈርስ ጾም ጸሎት ይዘው ይጸልያሉ ተብሎ ተጽፎ አንብቤያለሁ። ቸርች ኦፍ ሴተን የሚባለው የሚጸልዩት ጋብቻን ለማፍረስ ነው። ምክንያቱም ጋብቻ ከፈረሰ፣ ትዳር ከፈረሰ ቤተ ክርስቲያንም ትፈርሳለች፣ ትውልድ ይፈርሳል። ምን ቀረ? ከዛ በኋላ የቀረ ነገር የለም። ጋብቻ ሚኒስትሪ ነው። ጋብቻ ሚኒስትሪ ነው፣ አገልግሎት ነው። ቤት ማስተዳደር፣ ልጆች ማሳደግ፣ ለዓለም ብርሃን ሆኖ መኖር ቀላል ነገር አይደለም። ሚኒስትሪ ነው። ባሎች ለቤታቸው ካህናት እንዲሆኑ ተጠርተዋል። የስፒሪቹዋል ሊደርሺፕ የመንፈሳዊው ነገር አመራር በቅድሚያ የተሰጠው ለባልየው ነው። እግዚአብሔርም በዛች በኤድን ገነት መመሪያውን ሲሰጥ መጀመሪያ የሰጠው ለአዳም ነው። ብዙ ባሎች ይህን የሚያስተውሉ አይመስለኝም። የቤተ ክርስቲያንና የጌታ የኢየሱስ ምሳሌ ግንኙነት የሚታይበት ነው ጋብቻ። መጪው ትውልድ ጻድቅ ትውልድ ሊመሰረትበት የሚገባ ጻድቃን ሕፃናት ተኮትኩተው የሚያድጉበት ለሀገር ለወገን አለኝታ የሚሆኑ ትውልድ የሚፈልቁበት ስፍራ ነው እግዚአብሔር የባረከው ጋብቻ። ይህንን ስለሚያውቅ ጠላት ገለ ይዋጋናል በኃይል ነው። በዚህ ስፍራ ላይ ሰይጣን የሚዋጋው መጽሐፍ ቅዱሳችን ሲጀመር በጋብቻ ይጀመራል። እግዚአብሔር አዳምና ሔዋንን እንዳጋባ እናነባለን። መጽሐፍ ቅዱሳችን ሲያበቃም ሲዘጋም መጨረሻ ላይ በራእይ 19 ላይ በጋብቻ ነው የሚጨርሰው። የበጉና የሙሽራይቱ ጋብቻ የመጨረሻው ትልቅ ድግስ በዚያ ነው። የእግዚአብሔር ቃል የሚጀምረው በዚያ ነው የሚያበቃው። ጌታ ኢየሱስ የመጀመሪያ ክብሩን የገለጸበት ተአምር፣ ድንቅ ተአምር ያደረገበት የቃና ዘገሊላ ሰርግ ነው። ጋብቻ ክቡር ነው ማለት ነው። የመለኮት ዲዛይን ነው፣ እግዚአብሔር ራሱ ያቀደው። ሰይጣን ነው ጋብቻን መንዝሮ ያመነዘረበት። ጋብቻን ሲመታ የሰውን ዘር ስርና መሰረቱን ነው የመታው። በዚህ በምንኖርበት አገር እና ዓለም ጋብቻ በጣም ተቃሎና ረክሶ ወንዶቹ ከመንደር መንደር ከከተማ ከተማ እየዞሩ አንዳንድ ልጅ እየጣሉ ይሄዳሉ። እናቶች ብቻ ሶስት አራት ልጅ ከሶስት አራት የተለያየ ወንድ ወልደው ለማሳደግ ሲጥሩ ያም ደግሞ ሲያቅታቸው እናያለን። ትውልድን መርዞ ለወንጀልና ለግድያ ይዳረገው አባቶችን በወህኒ ቤት ያጎረው ህፃናትን ያለ አባት አስቀርቶ የሚጫወትባቸው ትልቁ የጋብቻ ጠላት ዲያብሎስ ነው። ሌላው ደግሞ ፖይንት እንዳልኳቸው የዛሬው ትምህርታችን ጀነራል እና መግቢያ ነገር ነው የምናገረው። ሌላው ደግሞ መጠቆም የምፈልገው ነገር አለ። በህይወታችን ውስጥ ቁም ነገር ያለው ነገር ለመስራት ስለዛ ነገር ማወቅ አለብን። ትምህርት ያስፈልጋል። ካልተማርን ብዙውን ነገር በትክክል መስራት አንችልም። ብስክሌት እንኳ ለመንዳት ትንሽ ልምምድ ይጠይቃል። እየወደቁም እየተገጣጠቡም ቢሆን ብስክሌት ለመማር መማር ያስፈልጋል። ዛሬ ሶፊስቲኬትድ የሆነውን ቴክኖሎጂ ኮምፒውተር የመሳሰለውን ነገር ለማጥናት ደግሞ ሰፋ ያለ ትምህርት ያስፈልጋል። ታዲያ እንዴት ነው ጋብቻን የመሰለ ክቡር ነገር መጪው ትውልድ የሚኮተኮትበት? የሚጋቡት ሁለት ሰዎችና የቤተ ዘመድ ደስታ የሚወሰንበት ትልቅ ነገር እንዲህ ቀሎ ያለ አንዳች ዝግጅት ሰዎች ዘው ብለው ዘሎ የሚገቡበት ለምንድን ነው? አለማወቅም ነው ኢሪስፖንሲቢሊቲም ነው ብዬ ገምታለሁ። እግዚአብሔር ቃል ተናግሯል። በዛሬ ጊዜ ደግሞ እግዚአብሔር ይመስገን በተለይ በዚህ በምዕራቡ ሀገር የምንኖር ሰዎች ብዙ መጽሐፍት ስለ ጋብቻ ተጽፈዋል። ብዙ ሲዲዎች አሉ፣ ብዙ ካሴቶች ወጥተዋል። በየቦታው በሬዲዮም በቴሌቪዥንም አስተማሪዎች ሞልተዋል። የአሁኑ ትውልድ በጣም በጣም የተባረከ ነው እላለሁ። ምክንያቱም ስለ ጋብቻ ማወቅ ከፈለጋችሁ ብዙ ብዙ መንገድ አለ። መጽሐፍት እንኳ ገዝታችሁ በማንበብ ስለ ጋብቻ መረዳት ትችላላችሁ። ይሄን ማድረግ ይበጃል። በኋላ እንባና ለቅሶ ለማስቀረት ይረዳችኋል። እንግዲህ ወደ ዘፍጥረት ምዕራፍ አንድ እንሂድና በመጀመሪያ እግዚአብሔር ይላል ዘፍጥረት አንድ አንድ በመጀመሪያ እግዚአብሔር በሰዎች መካከል የሚገኘው ግንኙነት መቀራረብ ህብረት ሁሉ በአምሳያው ከፈጠራቸው ከአምላክ ያገኙት ባህሪ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ሰውን ደግሞ በመልኩ በአምሳያው ፈጠረ። ፈጣሪውን የማያውቅ ሰው ራሱን አያውቅም ለማለት ይቻላል። እግዚአብሔር በአምሳያው ፈጠረን ሲል ሥላሴን እናስባለን፣ አብ ወልድ መንፈስ ቅዱስ። ጋብቻን የፈጠረው እግዚአብሔር በሥላሴ አምሳያ ነው። ይሄንን ልብ በሉ። በኤሎሂም አምሳያ ፈጠረው ሰውን ይላል። እንዴት አብረን እንኑር ለሚለው ጥያቄ መልሱና ምስጢሩ የሚገኘው ሥላሴን ስንመለከት ነው። አብ ወልድ መንፈስ ቅዱስ። እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱሳችን። እግዚአብሔር ፍቅር ነው። ፍቅር ከሆነ የሚወደው ያስፈልገዋል። ፍቅር ስንል የሚወደድም አለ አፍቃሪም አለ። ይህንን በስላሴ ተሟልቶ እናያለን። አብ ወልድን ይወዳል፣ ወልድ መንፈስ ቅዱስን ይወዳል። ስለዚህ ነው መጽሐፍ ቅዱሳችን እግዚአብሔር ፍቅር ነው የሚለው። እግዚአብሔር በፐርሰን በአካል ብዙሃን መሆኑን ስለሚናገር እግዚአብሔር ቃል እግዚአብሔር ፍቅር ነው ይላል። አንድ ብቻውን የሆነ ፍቅር ሊሆን አይችልም። የእኛ አምላክ አንዱ ብቸኛው አላህ አይደለም። አላህ ማንንም የማያስጠጋ ከማንም የማይጠጋ ራሱን ያገለለ ኃጢአተኛን የሚጠላ በጎ የሚያደርጉትን ብቻ የሚወድ እንደሆነ ቁርአኑ ይናገራል። ስለዚህ ቁርአን ውስጥ አላህ ፍቅር ነው የሚል ነገር የለም። አላህ ፍቅር ነው አይልም። አንተ ብቻ ከሆንክ የምትኖረው ልትወድ የምትችለው ራስክን ብቻ ነው። ራስክን ብቻ ከወደድክ ናርሲሲስት ነህ። አንተ ናርሲሰስ የሚባለው በግሪክ ሚቶሎጂ የምታነቡት ውሃ ጠማውና ውሃ ሊጠጣ ሄዳሉ። አንድ ቀን ወንዝ ዳር እዛ ሄዶ ጎንበስ ብሎ ውሃ ውስጥ ሲያይ የራሱን ምስል አየ። እንዴ ማን ነው ይሄ የማየው ምስል? ይሄ ቆንጆ ሰው ማን ነው ብሎ ከራሱ ጋር ፍቅር ያዘው አሉ። ብዙ ጊዜ ፈረንጆች ናርሲሲስት ይላሉ። ናርሲሲስት ማለት ራሱን ወዳድ ማለት ነው። ስለዚህ ቁርአን ውስጥ አላህ ፍቅር ነው የሚል የለም። በመጽሐፍ ቅዱስ ግን መጽሐፍ ቅዱሳችን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ስለሚናገር እግዚአብሔር ፍቅር ነው። አብ ወልድን ይወዳል፣ ያፈቅራል። ወልድ አብን ያከብራል። መንፈስ ቅዱስ ወልድን ያከብራል። መንፈስ ቅዱስ አብን ያስከብራል። የመጀመሪያው ኮሚዩኒቲ በመጽሐፍ ቅዱስ ውስጥ የምናነበው የመጀመሪያው ዲቫይን ኮሚዩኒቲ ስላሴ ናቸው። የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ስንል አብ ወልድ መንፈስ ቅዱስ የነበራቸውን ህብረት ነው የሚናገረው። ስለዚህ ጋብቻን እግዚአብሔር የፈጠረው በስላሴ አምሳያ ነው። ፍቅር እንዲኖር፣ መከባበር እንዲኖር፣ መተሳሰብ እንዲኖር አባት አለ፣ እናት አለች፣ ሚስት አለ፣ ልጆች አሉ። ለሁሉም የአሰራር መዋቅር አላቸው። በስላሴ አምሳያ ነው የተፈጠር ነው። ጋብቻም የተሰጠን በዚያው ነው። ስለዚህ እግዚአብሔር ፍቅር ስለሆነ ባልና ሚስትም በእርሱ አምሳያ ስለተፈጠሩ በመካከላቸው ማስተሳሰሪያቸው ፍቅር ነው። ፍቅር የሆነው አምላክ ባልና ሚስት ሁለቱ እንዲፋቀሩ ይፈልጋል። ሁለት ሰው አጋባ እንጂ አንድ ባል ለአራት ሴት አልሰጠም። ፍቅር ሁለቱም በእኩልነት የሚተያዩበት መሳሪያ ነው። ሌሎች ከስላሴ ያገኘናቸው ባህሪያት ቅድስና ለባልና ሚስትም ለግልም የተሰጠ የመባዛት ጸጋ፣ የመውለድ ከእግዚአብሔር የተሰጠ በረከት፣ የማስተዳደር ባህሪ ሰማይ ምድርን ይግዟት፣ ሕያውነት በሕይወት መኖር ቅድም የጠቀስኩት ህብረት ነገሮችን መስራት፣ ማሳመር፣ ማበጀት፣ መተሳሰብ፣ ፍቅር እነዚህ ሁሉ የስላሴ ባህሪያት ናቸው። ለጋብቻም ተሰጥተዋል። እንግዲህ ባልና ሚስት ማንን መስለን እንኑር ብለው ሲጠይቁ መልሱ ስላሴን ምሰሉ ነው። እንደ ስላሴ በዩኒቲ በህብረት ኑሩ፣ ስሩ፣ ተባበሩ። እግዚአብሔር ፍቅር ነው ስለተባለ እናንተም በፍቅር ኑሩ። እግዚአብሔር ኤሎሂም ራሱን የቻለ የተሟላ ኮሚዩኒቲ አለው። መጨቃጨቅ የሌለበት፣ መናናቅ የሌለበት፣ ሌላውን ለራስ ግል ጥቅም ኤክስፕሎይት ማድረግ የሌለበት ነው የስላሴ ሪሌሽንሽፕ። የልብ መሻከር ሉዘርፊያ የሌለበት እግዚአብሔር ጋብቻን ሲሰራ በስላሴ አምሳያ ነው የሰራው። አንድነት እንዲኖር ያስፈልጋል። ለሌላው ማሰብ እንዲኖር ያስፈልጋል። የሌላውን ጥቅም ማስቀደም፣ ለሌላው ኮንሰርን ማሳየት፣ ጋብቻ ኮሚዩኒቲ ነው። ኮሚዩኒቲ ህብረት፣ እኔ ይበልጥ የሌለበት። እግዚአብሔር ባህሪውን ማንነቱን የሚገልጽበት መንገድ ነው ጋብቻ። በትዳራችን ውስጥ እግዚአብሔር ሲሰራ ማየት እንዴት ይባርካል። ጌታ ኢየሱስ በዮሐንስ 17 ላይ ለደቀ መዛሙርቱ ሲጸልይ በእርሱና በአብ መሃል ያለው አንድነት በደቀ መዛሙርቱም በአማኞችም መሃል እንዲኖር እንደጸለየ እናውቃለን። ስለዚህ ወገኖቼ እግዚአብሔር አብ ፍቅር ነው። እግዚአብሔር ወልድ ፍቅር ነው። እግዚአብሔር መንፈስ ቅዱስ ፍቅር ነው። ፍቅር የባልና የሚስት የልጆችን ባህሪ ሊሆን ይገባል። ሌላው መንፈስ ቅዱስ ፍቅር ነው ካልን በመንፈስ ቅዱስ ተሞላን ማለት በፍቅር ተሞላን ማለት ነው። ፍቅር ከሌለ ጳውሎስ ጽፎታል 1 ቆሮንቶስ 13 ላይ ምን መንፈሳውያን ብንመስል፣ ምን ክንፍ ብናቆጠቁጥ፣ በመላእክት ቋንቋ ብንናገር፣ በአንድ እግር ቆመን ለሰባት ዓመት ሰባት ባቄላ ብንበላ፣ ፍቅር ከሌለን ዋጋ የለንም። ፍቅር ከሌለ ወንጌል ሙሉ አይሆንም። ወንጌል ሙሉ አይሆንም። ፍቅር ከሌለ ሙሉ ወንጌል ያለ ፍቅር የለም። እንግዲህ ወደ መጨረሱ ደርሻለሁ። አንድ አዋቂ ሰው ስለ ስላሴ የጻፉትን ላንብብና ትዳራችሁን በዚያ አንጻር እንድትመረምሩ ልተዋችሁ። አብ ወልድን ይወዳል፣ ሁሉንም ነገር ይሰጠዋል። ወልድ ደግሞ ሁልጊዜም አብ የሚደሰትበትን ያደርጋል። መንፈስ ቅዱስ የወልድን ጉዳይ ይቀበልና ለእኛ ያስታውቃል። ከስላሴ የምንማረው የመኖራችን ትርጉም እርስ በርስ መተሳሰብ፣ መተባበር እንደሆነ ነው። እርስ በርስ ስንተሳሰብ ይህ ይከሰታል። የስላሴ አካላት እያንዳንዳቸው አንዱ ለሌላው ያስባል። ይሄ ነው የጋብቻ ብሉፕሪንት። የጋብቻ ብሉፕሪንት ከስላሴ እንግዲህ ሶስት ነገሮች እንማራለን። ተባብሮ፣ ተሳስቦ፣ መኖር። ይህ በኤሎሂም ፊት ከፍተኛ ዋጋ አለው። ሁለተኛ፣ መልካም ግንኙነት የሚኖረው አንዳችን ሌላው ያለንን ስናካፍል፣ ያለንን ሪሶርስ ከሌላው ጋር ስንካፈል። በስላሴ መሃል ቋሚ የሆነ የማይለወጥ የመከባበርና የስልጣን መዋቅር አለ። ስንጠራቸው እንኳ መጀመሪያ አብ እንላለን፣ ቀጥሎ ወልድ እንላለን፣ ቀጥሎ ደግሞ መንፈስ ቅዱስ እንላለን። እንግዲህ ይሄ ነው መሰረቱ፣ ፋውንዴሽኑ፣ የጋብቻ አመጣጥ ስረ መሰረቱ ይሄ ነው። በዛ ፓተርን ነው እንግዲህ በተራራው ላይ በዛ አምሳያ በዛ ምሳሌ ነው ትዳራችንን ልናስተዳድር፣ በባልና ሚስት መሀል ያለው ሪሌሽን፣ በልጆችና በወላጆች መሀል ያለው ሪሌሽን ግንኙነት በዚህ አንጻር ነው መሄድ ያለበት። እግዚአብሔር ፍቅር ነው ስትሉ ሳትወዱ አብ ወልድ መንፈስ ቅዱስ ማለታቸው ነው። እግዚአብሔር ፍቅር ነው ስትሉ ሳትወዱ አብ ወልድ መንፈስ ቅዱስ ማለታችሁ ነው። ምክንያቱም ብቸኛ የሆነ ሰው ፍቅር ሊሆን አይችልም። ናርሲሲስት ነው፣ ብቻውን ነው የተባለው። አላህ የፈጠረውን ተመልከቱ፣ በዓለም ዙሪያ ተመልከቱ የፈጠረውን፣ ልጆቹን ተመልከቱ። እግዚአብሔር ፍቅር ነው። እኛም ሰይጣናዊ ስንሆን ነው ከዚያ ከእግዚአብሔር ፍቅር ርቀን እርስ በርስ የምንባል ነው። እንግዲህ በሚቀጥሉት ትምህርቶች ብዙ መሳሪያ ሰጣችኋለሁ፣ ጋብቻችሁን የምትመረምሩበት፣ እጮኛ ለመያዝ ስትፈልጉ ምን ምን ነገሮች እዛች ልጅ ላይ መገምገም እንዳለባችሁ ወይም እዛ ልጅ ላይ ሴቶቹ መገምገም እንዳለባችሁ፣ ከምን አንጻር በምን መነጽር ሰውን ማየት እንዳለባችሁ በሚቀጥሉት ሳምንታት አቀርብላችኋለሁ። ዛሬ እዚህ ላይ አበቃለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ጥያቄ ቢኖር አንድ ሁለት ጥያቄዎች ባስተናግድ ግድ የለኝም። ጥያቄም ከሌለ ደግሞ እግዚአብሔር ብናመልከው ደስ ይለኛል። ከዚህ ቀጥሎ ጋብቻን የሰጠን አምላክ፣ ብዙዎቻችን በትዳራችን ተባርከናል። ወገኖቼ፣ እኔ ይህን ነገር ስናገር ዝም ብዬ መጽሐፍ ውስጥ ያነበብኩትን አይደለም። እርግጥ መጽሐፉ የእግዚአብሔር ቃል ነው፣ ግን ደግሞ እግዚአብሔር በእኔም ሕይወት በራሴም ልጆች የሰራውን ሳይ እግዚአብሔርን በጣም በጣም አደንቀዋለሁ። ምክንያቱም የምታውቁን ሰዎች አላችሁ እዚህ መሀል፣ እግዚአብሔር ቤተሰባችንን በጣም በጣም ባርኮልናል። ልጆቻችንን ይሄ ነው ከሚባል መጠን ባርኮልናል። አሁን ደግሞ በረከቱ ደግሞ ልጆቻችን ላይ ሲተላለፍ እያየን እግዚአብሔር ሆይ ምን ልትሰራ ይሆን በእነሱ ደግሞ ህይወት እያለ ደግሞ እግዚአብሔርን እያደነቅን ነው። እግዚአብሔር አሳርፎናል፣ እኔንም ባለቤትን በዚህ አቅጣጫ እና እግዚአብሔር እናመሰግናለን። ከዚህ ቀደም እንደነገርኳችሁ ባለፈው ጁን 50 ዓመታችንን አከበርን፣ እኔና ባለቤቴ የሀምሳ ዓመት የጋብቻችንን በዓል አከበርን እና እግዚአብሔር የተባረከ ይሁን። ይሄ አምላክ ማዳላ አምላክ እናንተንም ይባርካል፣ ይባርካቸዋል። አይዟችሁ፣ ግን እንደ ቃሉ ሂዱ፣ እሱ እንደሚላችሁ ሂዱ። ጌታ ኢየሱስ አብዝቶ ይባርካችሁ። እጅ ባይ ደስ ይለኝ ነበረ፣ መዝሙር ማዘመር፣ ጥያቄ የሚሆን እንዳልኳችሁ ዛሬ ብዙ ጥያቄ ሊኖራችሁ ይችላል። ነገር ግን ትምርቱ እየተገባደደ ሲሄድ ጥያቄዎቻችሁም አንድ ባንድ ይመለሳሉ። ዛሬ አዳዲስ ነገር እንደተማራችሁ ተስፋ አደርጋለሁ። በተለይ ጋብቻ በስላሴ አምሳያ ነው የተሰራው የሚለው ትምርት ብዙ ተሰምቶ አያቅም ከዚህ በፊት። ነገር ግን ቃል ውስጥ ዘፍጥረት ምዕራፍ አንድ ላይ ያለ ነገር ስለሆነ ብዙም ያጠያይቅ ነገር የለውም። እና እንዳልኳችሁ እያደረ ጥያቄያችሁ እየተመለሰ ይሄዳል። እንግዲህ ጌታ ይባርካችሁ። እጅ ብታወጡ ደስ ይለኛል። መዝሙር ለማሰማት ወይ እህታችን ፍሩታ ትዘምርልን እንደሆነ አላውቅም። ዛሬ ወንድማችን የለም፣ ደህና እሱ የሚያገለግለን የእግዚአብሔር ባሪያ አልመጣም መካከላችን። ኪሩቤል ዌልካም ቴክ ዘ ማይክሮፎን። እኔ እንግዲህ ወደኋላ